ስለ ቀለማት ይልቁንም ስለ ሰው ልጆች የቆዳ ቀለም በእንግሊዝኛ ቋንቋ ተጽፎ በቅርቡ ለንባብ የበቃ መጽሐፍ ነው። Color of the Skin ነው የመጽሐፉ ርዕስ። ደራሲው አቶ ምትኩ አቸብር ናቸው። አሉላ ከበደ ባለፈው ሳምንት በመጀመሪያው ክፍል ውይይታቸው እንብላ ካደረገበት ጥያቄ ይነሳል።
የዚህን አገር ለነጻነት የተደረገ ለሲቪል መብት የተደረገ ትግልን በመጽሐፉ የሚያጣቅሱበትን ሁኔታ መለስ ብለን እንቃኛለን። ወደ ዋናው ጉዳይ እንሂድ። አቶ ምትኩ፣ የሰው ልጅ ቆዳ ቀለምና ውህደት የሚለው መጽሐፉ የቀለማት ጉዳይ ከቆዳ ቀለምም የጠለቀና ሰፊ ትኩረት ያለው መሆኑን በማስረዳት ነው የሚንደረደሩት። የቆዳ ቀለም በልዩነት ለማሸነፍ ከሚሞከረው በላይ ለውደት በሚደረግ ጥረት የተሳካ ማድረግ ይቻላል የሚል ተስፋንም እንደያዙ በመጽሐፎ ይፈነጥቃሉ። እስኪ ስለ መጽሐፎ ዓላማ ገፋ አድርገን እንመልከት። የታዘቧቸውን ነገሮች ክፍተት አሉባቸው ያሏቸውን ነግረውናል። ለምን ጻፉ ይህን መጽሐፍ?
እኔ ይህን መጽሐፍ የጻፍኩት አንዱ በዚህ በህብረተሰብ ውህደት ሰፋ ያለ ተሞክሮ ኖሮኛል። በተለይ ከሳህል በላይ ሀገሮች የሚመጡ ስደተኞች ስራ በማስያዝም በማስፈርም በመሳሰለው ላይ የሚገጥማቸው ችግር፣ እነዛ ችግሮች ደግሞ እንዴት እንደሚፈቱ መፍትሄዎች በማንሳት በመሰንዘር የተጠቀምንባቸው ዘዴዎች አሉ። አሁን ይሄ እንዲህ እንዳለ ለምንድን ነው እዚህ ሀገር 300 ዓመት ቆይተው ግን ከፖሊስ ጋር በቀላሉ እንደዚህ እስከ ሞት በሚያደርስ መልኩ ግጭት ማለት ነው ወይም ደግሞ የሰው መብት በሚነካ መልኩ ለምንድን ነው እንደዚህ የከረረ ቅራኔ የሚኖረው? እና ይሄ ስደተኞች በማቋቋም ላይ ያበለጸግ ነው ተሞክሮ እዚህ ሀገር ባለው በቀለም ልዩነት ያተኮረ ችግር ያንንም ሊፈታ የሚችልበት ሁኔታ አለ በሚል ተስፋና በተለይ እዚህ ሀገር የሚኖሩ ጥቁሮችም ነጮችም አይነሳም ብዙ ጊዜ። ለምሳሌ አንድ ቦታ እንደምን አደርስ እንደምን ዋልክ ስለ አየሩ ጠባይ ታወራለህ። ተኝተህ አድረህ እንደሆነ በሰላም አድረህ እንደሆነ ታወራለህ። ጥቁርና ነጭ በሚል ላይ ግን ይሸሻል። እና ያ እንዳይሸሽ በቀላሉ እንዳየሩ ጠባይ እንኳን ባይሆን አትሊስት ከዛ ከፍ ባለ መልኩ ውይይት ማንሳትና መፍትሄ መሻት የሚቻልበት ሁኔታ በርካታ ነው በሚል ተስፋ ተነስቼ ነው።
ብዙዎቻችን አስተያየት ጥያቄ ውስጥ የሚያስቀምጠው ይበልጡን የዘር ልዩነት የገለጿቸው ከተለያዩ አካባቢዎች ፈልሶ የመጡ ሰዎችና የሀገሬውን ሕዝብ ልዩነቶች ስንመለከት የዘር ልዩነት አድርገን ያለን የጥቁርና ነጩንም የዘር እንላለን። እርስዎ ግን ጥናቱ ራሱ ይበልጡን ቴክኒካዊ ነው ይሉናል። የመስክና የላብራቶር ጥናቶችን አያልፍም፣ ተፈትጎ ሊወጣ የሚችል ምናልባትም እነኚህን ለመፍትሄ የሚወስዱ መንገዶች ማሳየት አይችልም ይላሉ። የቀለም ጉዳይ ግን ከእለት ተዕለት ህይወታችን ጋር የተሳሰረ ነው፣ እናም መጠናትም በተጨባጭ መታወቅ የሚችላል መፍትሄም አለ ይላሉ። ለእኔ ብጤው ግን ከርቀት ለሚመለከተው ችግሩ ሁሉ ዘር ላይ ያለ ሊመስለን ይችላልና በዘር ልዩነት የዘር መድሎ ያን ነው ብዙ ዘመናት የተጻፉ መጽሐፍት የሚተርኩትና እስኪ ይህንን ለአድማጮች ፈታ ያድርጉልን። ለምን የዘር ልዩነት አስፈላጊ ጉዳይ አልሆነም?
የዘር ልዩነት እንግዲህ ምናልባት 100 ዓመት በፊት ትኩረት አግኝቶ በጣም በሰፊው ታይቶ ነበረ። ሰዎች በተፈጥሯቸው ልዩ አንዱ ከሌላው በተሻለ በሚል ግን እያደረ ሲታይ መጀመሪያ ወደ ኋላ በምንሄድበት ጊዜ ስልጣኔዎች በአፍሪካም ምሳሌ በኢትዮጵያ፣ በግብጽ፣ ቲምባክቱ፣ ማሊ፣ ላቲን አሜሪካ፣ ኤዥያ እንደ ቻይና ለምሳሌ ስልጣኔዎች ነበሩ። በአውሮፓም በተለያዩ ሀገሮች ስልጣኔዎች ነበሩ በፊት። ከቅርብ ጊዜ ወዲህ ወደ 500 ዓመት አካባቢ የኢንዱስትሪ መስፋፋት
ኢንዱስትሪ አብዮት
እየገፋ በሚመጣበት ጊዜ እንዲያውም አውሮፓውያን ምን ይላሉ? ይህን የኢንዱስትሪያል ግፊት ምን ይመስላቸዋል? ከግሪክና ከጣሊያን ስልጣኔ ጋር የተያያዘ በመሆኑ ነው። እኛ ቀጥለናል፣ መጀመሪያ ከነበረ ስልጣኔ ቀጥለናል፣ ሌሎቹ ግን ነበሩበት ቀርተዋል ወደሚል ሙግት ያመላክታሉ። ግን በእውነቱ ምንድን ነው የሆነው? ይሄ የዘር ልዩነት እንደ ቋንቋ ልዩነት ሆኖ ሲመረመር ውስጡ ሲታይ በተለይ ዲኤንኤ ባልኩን ሲታይ በአፍሪካና በአውሮፓ ያሉ ህዝቦች፣ በአሜሪካ ያሉ ህዝቦች፣ በኤዥያ ያሉ ህዝቦች ዲኤንኤያቸው ሲጠና ልዩነት ካለም በጣም 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 ትንሽ ስለሆነ ለሚነሳው ልዩነት እና ለሚደረገው ልዩ አያያዝና ልዩ አቀባበል የሚደርስ መጠን እንደሌለው ነው የተረጋገጠው። ያ ሆኖ ሳለ ግን የጥቁርና የነጭ ሁኔታ ግን ይከተለናል። እኔ ጠይም ነኝ፣ አንተ ቀላተኛ ለምሳሌ እና ይሄ በዓለም ላይ ያለን እነዛ 7.2 ቢሊዮን ያልካቸው ሰዎች እያንዳንዱ የራሱ ቀለም አለ። ስለዚህ በዓለም ላይ የተዘረጋ ያለ ነገር ነው። በተለይ ደግሞ ዋጋ ሰጥተው በዛ መልክ ፖለቲካን በዛ መልክ ኢኮኖሚን በዛ መልክ ህብረተሰባዊ ግንኙነትን መታደራጅ ከሆነ የባሰ ቦታ ይኖረዋል። ስለሆነም ነው ይሄ ግን በእውነቱ ሁሉም ስለሆነ እንዳልኩትም እያንዳንዱ የራሱ ቃለም ስላለው ኢቭን ቲዩ መንታዎች እንኳን እነዚህ ምንድነው
አድንሳቱ
የሚባሉት እንኳን ሁለቱ አንድ ሊመስሉ ይችላሉ። ግን በጣም አጥብቆ በሚመለከት ሚዛን ቢታዩ ሁለቱም ልዩነት አላቸው። ስለዚህ አንዱ ይሄ ሐሳብ አፍራሽ ነው የሚቀርበው እንደው ምንድን ነው የምትለው አንተ ጥቁርና ነጭ ለይተ ሁለት ጎራ የምታደርገው እያንዳንዱ ሰው ቀለም አለው እንጂ እንዲህ አይነት ወገን ነጭ ነው እንዲህ አይነት ወገን ጥቁር ነው ማለት ማይቻልበት ሁኔታ ያለ እንዴት ተደርጎ ይጀምራል የሚልም እንቱ ራሱ የቻለ ሙግት ያነሳል
መከራከያ
ያነሳልና በዛ መልኩ ወድጀዋል። ለምክንያቱም ምንድን ነው የሚያደርገው አንድም ጥቁርና ነጭ ቀለም አይደለም የሚለውም ነገር ያሰማሪያ ያንስች መጻፍ ውስጥ ያነሳውት ነገር የፀሐዩ ነጸብራቅ ሲጎብጥ ሲሰባበር እነዚህ ቀስደመና የሚያመልክታቸው ሰባቱ ቀለማት ብቻ ማሳየታቸው ጥቁርና ነጭ የታለ ብሎ ሲጠይቀን ማንኛችንም ልናሳየው አልቻለም የሉም እና ያም ማለት ነው እስከዚህም ድረስ ነው ማለት ከፈለገ ሰው አምሮ ከፍቶ መወያየትና መረዳዳት ዝግጁ ከሆነ አለመኖራቸው ጭምር ተምሮ ያልፋል ለነገሩ ማለት
በደፈናው ሊሸሽ የማይገባው አጉልን ቀለምን በሰረት ያደረገ ልዩነት ለሰው ልጆች ደህንነት ሳንካ መሆን የለበትም ነው የሚሉን በግራና ቀኝ የተመለከቱ አቶ ምትኩ ቀደም አንድ አጋጣሚን ጠቅሰዋል የተማሪነት ዘመኑን የሚያስታውስ ይመስለኛል። ጥቁርና ነጭ ቀለማት ካሁን እንደተነጋገር ነው በአብዛኛው በሐሳብ ለልዩነት መነሻ የሆኑትን ይላል። የዚህንም ሀገር ሁኔታብና ነሳ የባሪያ ንግድ ዘመኑን እንመለከት ጥቁርና ነጭ ተብሎ የታየ እነኚህ እዚህ ሁሉ ዝግብና አንዱን የበላይ አንዱን የበታች የሚያደርጉ ሁኔታዎች ውስጥ እነኛ ቀለማት ራሳቸው እኮ የሉም ለነገሩ ይሉናል በመጽሐፍ
ጥሩ ብለህ
ጭን ሶሎፈት ነው የሚመጣላቸው ለኮሮና ነጭ ነው በደንብ እናውቃቸዋለን ሌሎች ይችላልና ግን መሰረታዊ ቀለማት እንዳልሆኑ ያን የትምርት ቤት ገጠመኝ የሐረር ተማሪ ያለው የነበረው አጋጣሚ በመጻፉ ይጠቅሳሉ። እስኪ ከዛ አጋጣሚ ተነስተው የቀለማቱን መኖርና አለመኖር ወይም መሰረታዊ ቀለማት አለመሆናቸውን ከሳይንሳዊው የቤተ ሙከራ አጋጣሚያችሁ ጋር አዛምደው ያወያዩ ነው።
እንግዲህ ያኔ ተማሪ ነኝ የሁለተኛ ደረጃ መምህራን ማሰልጠኛ ትምርት ቤት ነው። በዛን ጊዜ ትንሽ ነቃነቃ ብለናል ትንሽ የፖለቲካ ነገር ሊገባን ጀምሯል እና በአሜሪካ እኮ በነጮችና በጥቁሮች መካከለ ያለው ኑሮ በጣም የተለያየ ነው። አሜሪካ እኮ ጥቁሮች ዝቅ ብለው የሚታዩበት ሁኔታ ነው። እኛ ደግሞ ጥቁሮች ብለን ነው ራሳችን የምናቀር ማለት ነው። እኛ እኮ አሜሪካ ብንሆን እኮ አሁን እዚህ ኢትዮጵያ ያለው መብታችን ወይም ደግሞ እንደ ማማኮሻ ጥቁር የተባለ 78 አይነት ቀለም እኮ ይዘን መሄድ አንችልም። በጅምላ ጥቁር ነን፣ በጅምላ ደግሞ አነስተኛ አይነት እያልን እንወያይ ነው። ኋላ ሪፈሰመራችን ላብራቶሪ ገብቶ የፀሐይ መፈራረቅ ልዩ ልዩ ቀለሞች እንደሚያሳይ ኤክስፐሪመንት ሲያሳየን ሙከራ ሲያደርግ እንደውም አንዳንዶቻችን ይሄን እንዲህ የሚያደርገው ተማሪው ማለት አሜሪካዊ ነበር የሰላም ጓዳ አሰማሪ ነበር። አዎ እና ይሄን የሚያደርገው ምናልባት የኛ ውይይት ሰምቶ ነው። እና ምንድነው እናንተ ጥቁርና ነጭ አሜሪካ ብለዋለም የምትሉት የለም እኮ ከናካቸውም ለማለት ፈልጎ ይሆናል ግን ሁሉ ጥርጣሬ ያድርገናል። ግን በዛ አላቆምንም ውይይታችን ቀጠለ። ከዛ አልፎ ባይኖርስ ነጭና ጥቁር እንደ ቀለም ባንቀበለውስ ያለው የኑሮ በላይና የበታች ሁኔታ ይከስማል
ተጨባጭ ነው እያየነው ነው
በሚል ታዲያ ምንድነው ከዛ አልፈን ብዙ ውይይት አድርገን አጎልምሰው ነው ነበር ሐሳቡ ማለት ነው። እኔም በሆነ መጽሐፉ ላይ አንተ በደንብ እንደጠየቀኝ መጣን ግራ ሊያጋባ ስለሚችል አልጣልኩትም።
ይወጣል ፈልኩም ይላል
ማፈጣው ይቀለኝ ነበር። ነገር ግን አይደለም በተለመደው አጠራር ሂጄ ለጥቤ ላይ ብደርስ ይሻላል ከመጀመሪያው ውዥንብር ፈጥሬ ኋላ አንባቢው የሚይዘው የሚጨብጠው ነገር ከሚጠፋው የተለመደውን ነጭና ጥቁር የሚለውን አባባል ይዤ ልራመድና ከርሱ አውጥቼ ላሳይ እንደሌለ ካለም ላለው ኑሮ የገነነ ልዩነት ምክንያት ሊሆን እንደማይችል ማስረዳት ነው የኔ ኃላፊነት መሆን ያለበት ብዬ እንትን ብየዋለሁ።
በዛ መልክ ነው ይቀጥላል።
በዛ መልክ ነው
የጥቁርና ነጭ ጉዳይ በምሳሌ በዘልማት እንነጋገር እንኳን ይሄ ግልጽ አይደለም እንዴ ለማለት ስንፈልግ ጥቁርና ነጭ ነው ይባላል። እንግዲህ እኛውንም አባባል እንሰጣለን። የሌሉ ቀለሞች ወይም መሰረታዊ ቀለሞች አለመሆናቸው በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮቻችን እርስ በርሳቸው እንዲወያዩበት እናድርግና ከመጽሐፉ ቆንጠር ቆንጠር ያረግን ሌሎች ሐሳቦችን እናካፍል። መጽሐፉ ምናልባትም በቆዳ ቀለም ላይ በዚህ ደርዝ በዚህ ጥልቀት የተጻፈ መጽሐፍ ለትምህርት ጥናት ከሚቀርቡ ጽሑፎች ባሻገር ለማንኛውም አንባቢ የሚሆን መልኩ ምናልባትም አሁን ያለንበት ሁኔታ ቀደም ብሎ እንደነገሩን ግፋፍቶት ሊሆን ይችላል በዚህ ጥልቀት ተጽፎ አላጋጠመኝም። ከቀለማት ጋር ወደ ምኝታ የሚሄዱና ጧት የሚነሱ ነው የሚመስለው።
እንደዛ ሊመስል ይችላል። ግን የኔ ፍላጎት ምኞት ጥረት ደግሞ ምንድነው እንደዚህ ሰፋ አድርጌ ካቀረብኩ በተለይ ደግሞ የህብረተሰብ ውህደት የሚለው ስለሆነ አሻግሬ ማየው እንግዲህ መጀመሪያ ነገዶች ነበሩ ከብት እርባታ ምን እንደዚህ ነው ያለው ፋላገን ኢንዱስትሪ በጎለመሰበት ጊዜ ብሔሮች ተፈጠሩ እንደ እንግሊዝ እንደ ጣሊያን እንደ ፈረንሳይ የመሳሰሉ እና ያኛው እንኳን አሁን ያለው ኢኮኖሚ ዓለም አቀፋዊ በመሆኑ ሊሸከመው ስላልቻለ እንደገና ለምሳሌ አውሮፓን ወሰደ ወደ ህብረት ወደ ዩሮፒያን ህብረት
አገሮች ደግሞ ወሃድ እንዲመጡ አስተዋል።
ኔዘርላንድስ ሆነ ፈረንሳይ ሆነ ወይ ደግሞ ሌላው የአውሮፓ ሀገር ሆነ ስዊዘርላንድ ሆነ ከነዚህ አሁን ከሚመጡት እንደ ቻይና እንደ አሜሪካ እንደ ሩሲያ የመሳሰሉ ሰፋፊና ከፍተኛ ኃይል ያላቸው አካሎች በዓለም ደረጃ በገበያ ተወዳድረን አንዘልቀውም እና አንድም የውስጥ ገበያ ለመፍጠር ሁለትም አንድ ላይ ሆኖ በአለም አቀፍ ገበያ ዋጋ እንዲኖረን ለመሆን ህብረት መጻራ ነብን ወደሚባለው ሁኔታ ነው ያለው እና እንደዛ በሚሆንበት ሰዓት ትንሽ ከፈቀድክል ወደ ኢትዮጵያ እንገባ ምንድነው አሁን ይሄ አክስሞ አልቆ አርጅቶ ያለፈ ነው አሁን እኛ ሀገር ግን ገና ቢሄር እንኳን ካልሞላ ቢሄር እንዲሞላ ለማድረግ የሚደረግ ጥረት ነው የሚታየው ማለት ነው እና ወደ ጠየቀኝ ጥያቄ ለመመለስ ምንድነው ይሄ አስተዋጽኦ በዚህ በነጭና ጥቁር ባለው ልዩነት ሳይሆን የትም ቦታ በልዩነት ለምሳሌ እኛ ሀገር የብሔር ልዩነት ካለ ወይም ደግሞ የቋንቋ ልዩነት ካለ በእናዛም ላይ እንዴት ውህደት ሊፈጠር እንደሚችል ሊረዳ ይችላል እነዚህ ሐሳቦች በተለያየ ሁኔታ በተለያየ አጋጣሚ ለመንጠቅ ያመቻቸዋል በሚል ነውና ይሄ እኛና እነሱ የሚለው ናኔ ሳስብ ሌላም ሰው አርቆ ሲያየው ከ150 ዓመት በኋላ ምንድን ነው የሚፈጠረው ብለ ስታይ እነዚህ በሰንደቅ አላማቸው ጥቁር ቀለም ያላቸው ወደ መወዳጀት ወደ አንድ ካምፕ ወደ አንድ ወገን የመሳሳብ ሁኔታ ነው። ሌሎቹ ወደ ሌላ አቅጣጫ ሊሄድ ሊያመጣ ይችላል። ስለዚህ ፈረንሳዮችም ፈረንሳይ ብለው ሲነሱ ፖርቱጋሎችም ፖርቱጋል ብለው ሲነሱ ከሌላው ዩሮፕን ተነጠለው ነበር የነበረው ግን ያ አላወጣቸውም ያንን ተሰው ደግሞ አሁን ወደ ህብረት ወደሚለው እንትና የኔ እንደውም ከዛ አልፎ የአውሮፓ ውህደት አይደለም የአፍሪካ ውህደት አይደለም የኢትዮጵያ ውህደት አይደለም የዓለም ውህደት የሚመጣበት ሁኔታ ነው የመጣ ያለው ብዬ ማስበው።
ጥሩ ጭብጦችን አንስተዋል። በመጽሐፉ ዓለም አቀፋዊነት ወይም የዓለም ዜጋ መሆንን አንድ ርዕስ ሰጥተውት በስፋት ተነተንታል። ምንም እንኳን የውህደቱ መንገድ ቀደም ብሎ መጀመሩን በአውሮፓ ህብረት ብናይ በአንዳንድ አካባቢዎች የመለያየትና የመከፋፈል ቃና ያላቸውን ሁኔታዎች የሚገፉ ቡድኖች ገነው የመጡበትና በመጠኑም ቢሆን ያን ያንዱ መኖር ለሌላው ወሳኝ መሆኑን አደጋ ላይ የከተቱበት ሁኔታ በእንግሊዝ ተመልክተናል። አሁን በስፔን እንመለከታለን። በዚህ በዩናይት ስቴትስ የነጭን የበላይነት የሚያራምዱ ወገኖች ያን ያቀነቀሉ ብዙ ችግሮች ተከሰቱባቸውን ተመልክተናልና ድንገት የመጣ የደረሰን መስሎ ይሄ ችግር እንዴት ይታያል መጽሐፉንም ይበልጥ የገፋው ይመስለኛል።